የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ የሰኞ ጥቅምት 17 2012 ዓመተ ምህረት ዝግጅት ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? የምሽቱ አስተናጋጆቻችሁ ትዝታ በላቸውና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ።
የባሰ ጉዳት እንዳይመጣ መንግስት የመከላከያ ስራ ላይ እንዲያተኩር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳስበዋል።
ከሁሉም ብሔሮች ላይ ነው የምናየው። አሁን የብሔር ጉዳይ አይደለም። የትኛውም ብሔር ይሁን ክርስቲያን ይሆነው በልዩ መልክ ነው የሚታየው። በእንግዲህ በአንዳንድ ክልሎች ላይ የምናየው እና ከጊዜ ወደ ጊዜ ማሳያዎች አሉ። ከፖለቲካ ወይ ብሔር ጉዳይ እያደገ መጥቶ አሁን ጥንብሱ አድጎ ወይም ተክሉ አድጎ ወደ ፍሬው ላይ ሲደርስ መልኩን እየቀየረ ነው። መልኩን የቀየረው ምንድነው? ወደ ሃይማኖታዊ ሁኔታዎች እየገባ ማሳያዎች ታዩ። ወደዚህ ከተገባ ደግሞ የሚፈጠረው ጥቃት ለማንም አይረጅም።
ይህንን ያቃጠሉ ሰዎች ምን አይነት ናቸው? ቤተክርስቲያን ያቃጠሉ ማናቸው? መስጊድ ያቃጠሉ ሰዎች ማናቸው? ህዝቡን በክርስቲያኑና ህዝበ ሰላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። ራሶቹ እንዲጋለጡ ማድረግ ነው የሚያስፈልገው።
ክቡራትና ክቡራን አድማጮች፣ በዚህ በሰማችሁት ድምፅ ውስጥ አልፎ አልፎ ላጋጠመ የቴክኒክ ችግርና የድምፅ ጥራት ይቅርታ እንጠይቃለን። መጋቤ ሰላም ቀሲስ ሰሎሞን ቶልቻና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቀዳሚ ሙፍቲ ሀጂ ዑመርን ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል።
ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠ ነው። እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው።
የአማራ ምሁራን መማክርት ጉባኤ ፕሬዝዳንት ገበየው ጥሩነህ ናቸው። ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። Human Rights Watch እና Amnesty International የተባሉ የሰብአዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዝዳንት ጆን ማጉፉሊ ይፈጽማሉ ስላሉት እጅግ ጨቋኝ አስተዳደር የየግላቸውን ዘገባዎች አውጥተዋል። ሁለቱ የሰብአዊ መብት ተሟጋች ድርጅቶች ባለፈው ዓመት ስለ መብት ጥሰቱ ያካሄዱት ጥናት በተናጠል ሲሆን፣ ነገር ግን የማጉፉሊ መንግስት ይፈጽማሉ ስለሚባለው ጭቆና ተመሳሳይ ውጤት አውጥተዋል። ገልሞ ዳዊት ዘገባውን አድርሶናል።
አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች በታንዛኒያ በተለይ እንደ ግሩጎሳውያን ዘመን አቆጣጠር 2015 ጀምሮ የነጻ ፕሬስ፣ የሰብአዊ መብትና የተቃዋሚ የፖለቲካ ቡድኖች መብት መጣስ ማየሉን ገለጹ። የሁለቱ ድርጅቶች ሪፖርት የፕሬዝዳንት ማግፉሊ መንግስት ወደ ስልጣን ከመጣ ወዲህ ነጻ ፕሬስን የሚጻረሩና መንግስታዊ ያልሆኑ ድርጅቶችን ስራ የሚገድቡ ብዙ ህጎች በስራ ላይ ውለዋል ብለዋል። ዛሬ በኬንያ ናይሮቢ በተደረገው የሪፖርት መልቀቂያ ዝግጅት ላይ የማግፉሊ መንግስት ማሻሻያ እንዲያደርግ ተጠይቋል። ኦሬም የኮ በአፍሪካ ሂዩማን ራይትስ ዎች የሰብአዊ መብት አያያዝ አጥኚ ባለሙያ ነው። ሂዩማን ራይትስ ዎች በታንዛኒያ ላይ ያወጣውን ዘገባ ስለ መንግስት ክፉ እስካልተናገርኩ ድረስ በሰላም መኖር ይችላለሁ የሚል መሆኑን ገልጸው የድርጅታቸውና የአምነስቲ ጥናት ውጤት በእጅጉ እንደሚመሳሰል ተናግረዋል። የማግፉሊ አስተዳደር የተለያዩ ህጎችን በማውጣት የመናገር መብትን እየጣሰ ነው ይላሉ።
The Cyber Crimes Act, which has restricted people's communication online, has been used to
የሳይበር ወንጀል ህግ መንግስትን የሚተቹ ሰዎችን ለማሸማቀቅና ለመክሰስ ስራ ላይ የዋለ ነው። የስታቲስቲክስ አዋጁም ቀደም ብሎ እየተሰራበት ነው። ይህ ህግ ቁጥር ነክ መረጃዎችን ሲጠቀሙ ጋዜጠኞች የታንዛኒያ ስታቲስቲክስ ቢሮ ይሁንታን ማግኘት እንዳለባቸው የሚደነግግ ነው። ህጉ ተሻሻለ ቢባልም አሁንም ተገቢ ማስተካከያ አልተደረገለትም። ሌላው የኤሌክትሮኒክስና የፖስታ ግንኙነት ህግ ነው። ይህ ህግ ጸሐፊዎችና ሌሎችም ተጓዳኝ ሥራ የሚያከናውኑ ሰዎች ፍቃድ ለማውጣት $900 እንዲከፍሉ የሚያስገድድ ነው። ለጥናታችን ያነጋገርናቸው የኢንተርኔት ላይ ጸሐፊዎች ይህንን ክፍያ መክፈል እንደማይችሉ ነው የነገሩን። ይህም የመናገር መብትን የሚጻረር ሆኖ አግኝተነዋል።
የአምነስቲ ኢንተርናሽናል ታንዛኒያ እና ኡጋንዳ ሰብአዊ መብት አያያዝ አጥኚ ባለሙያ ሮናልድ ቦሌ በበኩሉ የማግፉል ያስተዳደር በአንድም በሌላም የመናገር መብትን የሚጻረሩ ድርጊቶችን እየፈጸመ መሆኑን ባደረግነው ጥናት ደርሰንበታል ብለዋል። መንግስት ዜጎችን ለማጥቃት ሁሉንም ህጎች እየተጠቀመ ነው። በተለይ በጥናታችን እንዳየነው ከ2015 ጀምሮ አዲስ አምስት ህጎች ጋዜጠኞችን፣ ጥማሪዎችን፣ የሲቪክ ማህበራትን እና ፖለቲካ ፓርቲዎችን ለማጥቃት በስራ ላይ እየዋሉ ነው ብለዋል። ሁለቱ ድርጅቶች በሪፖርታቸው የማግፉሊ መንግስት በሴቶች መብት ዙሪያ ስለጾታ መብት አያያዝ ተችቷል። የጋዜጠኞች መብት ተሟጋች ድርጅትም በታንዛኒያ ስላለው የጋዜጠኞች መብት ጥሰት እንዳሳሰበው በዚሁ መድረክ ላይ ለታዳሚዎች ገልጿል። የታንዛኒያ መገናኛ ብዙሃን ማህበር ዳይሬክተር ካጁቢ ሙካንጃ በበኩላቸው የቀረበው ሪፖርት ትክክል ስለመሆኑ የሚያመለክት አስተያየት ሰጥተዋል። ሚስተር ሙካጃንጋ ቅርብ ጊዜ ከፖለቲካ ይዘት ዘጋቢ ጋዜጠኞች በተጨማሪ የንግድና ኢኮኖሚ ዜናና ትንታኔ የሚዘግቡ ጋዜጠኞችም በመንግስት እይታ ውስጥ መግባት ጀምረዋል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መሪ አቡበከር አልባግዳዲ መገደልን መሰረት በማድረግ በከፍተኛ የተጠንቀቅ ሁኔታ እየሰራ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ገለጸ። ይሁንና ተጨባጭ የሆነ የአደጋ መረጃ ከሌለ በስተቀር ማስጠንቀቂያ የማውጣት እቅድ እንደሌለው አክሎ ገልጿል። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ኮሪያ ሶሪያ በጥንቃቄ ባካሄደው ተልእኮ ባግዳዲን መግደሉን ፕሬዝዳንት ዶናልድ ትራምፕ ካስታወቁ በኋላ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር መግለጫ አውጥቷል። የጸጥታ ተቋማችን በንቃት መከታተሉን ቀጥሏል። ለሚከሰቱ ሁነቶች ምላሽ መስጠቱን እንቀጥላለን ይላል መግለጫው። በኩርዶች የሚመራው የሶሪያ ዲሞክራሲያዊ ኃይሎች እንደሚለው የባግዳዲ ቀኝ እጅ የነበረው የአይሲስ ቃል አቀባይ አቡ ሐሰን አልሙሃጂም በዩናይትድ ስቴትስ ተልእኮ ተገልሏል። የዩናይትድ ስቴትስ ባለስልጣኖች ግን አላረጋገጡም።
በተባበሩት መንግስታት ድርጅት ዋና ጸሐፊ አሚና መሐመድ የተመራ የድርጅቱ ከፍተኛ የልዑካን ቡድን በኤርትራ የሴቶች የወሳኝነት አቅም ማጠናከር በአህጉራዊ ትስስርና ትብብር ላይ አስመራ ውስጥ ከባለስልጣናቱ ጋር ተወያይቷል። ተገናኝቶ መወያየቱን የሀገሪቱ የማስተዋወቂያ ሚኒስቴር አስታውቋል። ከፕሬዚደንት ኢሳያስ አፈወርቂ ጋር በመጽሔት ዘገባ ይኖረናል።
አንድ የቀድሞ የዋይት ሃውስ የብሔራዊ ጸጥታ ረዳት በዲሞክራቶች የሚመራ ቡድን በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ በሚያካሄደው ምርመራ ቃላቸውን እንዲሰጡ ቢታዘዙም ፈቃደኛ አልሆኑም። በፍርድ ቤት ከተወሰነባቸው ብቻ ቃላቸውን እንደሚሰጡ ገልጸዋል። ፕሬዝዳንት ትራምፕ ለፖለቲካ ጥቅማቸው ሲሉ የዩክሬንን ፕሬዝዳንት ምርመራ እንዲጀምሩ ጫና አድርገውባቸዋል ስለሚባለው ክስ የቀድሞ የዋይት ሃውስ የብሔራዊ ጸጥታ አማካሪ ጆን ቦልተን ረዳት የሆነው ይሰሩ የነበሩት ቻርልስ ኩበርማን የሚያውቁት ነገር ካለ በዝግ ስብሰባ ቃለ ምስክርነት እንዲሰጡ በተወካዮች ምክር ቤት ዴሞክራቶች ማዘጃ ቀርቦላቸዋል። ፕሬዝዳንት ትራምፕ እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን የዩክሬንን ፕሬዝዳንት በፖለቲካ ተቀናቃኛቸው ጆ ባይደን እና ልጃቸው ሃንተር ላይ ምርመራ እንዲጀምሩ እንዲሁም ከአራት ዓመታት በፊት ዩናይትድ ስቴትስ ባካሄደቻቸው ምርጫ ትራምፕ እንዲያሸንፉ ሀገራቸው ሰርታ እንደሆነ እንዲመረምሩ ሲወተውቷቸው ኩፐርማን ይሰሙ ነበር ተብሏል።
እንግሊዝ ከአውሮፓ ህብረት ተወጣለች የተባለው ጊዜ እስከ መጪው የአውሮፓ አመት የመጀመሪያ ወር ጃንዋሪ መጨረሻ ቀን እንዲራዘም መስማማቱን የህብረቱ ሊቀመንበር ዛሬ ተናገሩ። ዶናልድ ታስክ በትዊተር ባስተላለፉት መልእክት የእንግሊዝ ፓርላማ የመውጣቱን ውል ካጸደቀ ሀገሪቱ ከዛ በፊትም ልትወጣ እንደምትችል ህብረቱ መስማማቱን ጠቁመዋል። ሶስተኛውና የመጨረሻው የማዘግየት ሁኔታ ከተከሰተ ግን ግዴታ ይኖራል እንግሊዝ ቀድማም ተገባበት። ግዴታው ስምምነታቸውን እንደገና ለድርድር አለማቅረብንና ስለ አውሮፓ ህብረት መጪ እድልም እንግሊዝ ሳትነጋገርበት መወሰንን ያካትታል። ዜናው አበቃ።
አድማጮቻችን ያጋጠመን ስላለ የቴክኒክ ችግር ይቅርታ እንጠይቃለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርስ በ25 ሜትር ባንድ ወይም በ11720 ኪሎ ሄርስ እንዲሁም በናይል ሳት VOA 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 17 2012 ዓመተ ምህረት ምሽት ፕሮግራም ነው።
በሰሞኑ ሁከት ስለተፈናቀሉ ሰዎች ወጣቶች ረዳታ ያሰባሰቡ ነው።
አራሶች ሁሉ አሉ ለአሁን ስታፊና ለነሱ ድጋፍ ማድረግ ነው። እኔ በተለይ የምግብ የሰው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን ዳታ ክፍበን ወደዛ ለመላክ እንዲያዝ በጣም ጥሩ ላለኛ ያው ማህበራዊ ሚዲያው ነው በዋነኝነት እየተጠቀምን።
ከአስተባባሪዎቹ አንዱ ሰለሞን መንገሻ ነው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ መሆኑን የተናገረችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንግስት ለዜጎች ደህንነት መጠበቅ የእምነትና ነጻነት መከበር ህግ የማስከበር ኃላፊነቱን እንዲወጣ አሳስባለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች ላይ ከህይወት እስከ ንብረት የደረሰው ጉዳት አሳሳቢ መሆኑን በመግለጽ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በበኩላቸው ቤተክርስቲያንና በመስጂድ ላይ ስለደረሱት ጉዳዮች ህዝበ ክርስቲያኑና ሙስሊሙ በጋራ ቆመው አጥፊዎች እንዲጋለጡ ማድረግ ያስፈልጋል ብለዋል። የባሰ ጉዳት እንዳይመጣ መንግስት የመከላከል ስራ ላይ እንዲያተኩር ሁለቱም አሳስበዋል። ጽዮን ግርማ ሁለቱን አነጋግራ ያጠናቀረችውን ዘገባ በመጋቢ ሰላም ቀሲስ ሰለሞን ቶልቻ ቃለ ምልልስ ትጀምራለች።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በአገሪቱና በቤተክርስቲያን ላይ ከፍተኛ አደጋ በመደቀኑ ለሶስት ቀናት ጸሎት ታውጆ እንደነበር ተናግረዋል። ባለፈው ሳምንት የደረሰው ጥቃት በጣም ከፍተኛ በመሆኑና የጥቃቱ ተደጋጋሚነት አሳሳቢ የሆነ በመምጣቱ በብፁዕ ወቅዱስ አቡነ ማትያስ አብነት ቅዱስ ሲኖዶሱ ከምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ከመከላከያ ሚኒስትር አቶ ለማ መገርሳ፣ ከሰላም ሚኒስትር ወይዘሮ ሙፈራያት ካሚልና በፌደራል ፖሊስ የወንጀል ምክትል ኮሚሽነር ጀነራል ብራኩ ፋንታ ጋር በወቅታዊ ቤተክርስቲያንና ሀገራዊ ጉዳዮች ላይ አስቸኳይ ምክክር አድርገው እንደነበር ገልጸውልናል።
በሀገሪቱ ላይ የተፈጠረው ነገር እንዲሁም በባሌ በምዕራብ አርሲና በአርሲ በኮፈሌ ከፍተኛ የሆኑ የክርስቲያኖች ግድያ፣ የክርስቲያኖች ንብረት መጥፋት መሰንዘር ተጀመሩ። በተለይ ደግሞ በርካታ አማኞች ቀኑ ጥቅምት 14 ዋዜማ ነበረ። በጥቅምት 13 የጻድቁ የአቡነ አረጋዊና የጻድቁ የቅዱስ ገብረ ክርስቶስ ዓመታዊ በዓል በሚከበርበት በባሌ ሮቤ ገብረ ክርስቶስ፣ በምዕራብ አርሲ ዶዶፋ ገብረ ክርስቶስ ላይ በዋዜማው እያሉ ነው እንግዲህ በክርስቲያኖች ይቶ ግድያ የተፈጸመው። በርካታ ክርስቲያኖች በሰማዕትነት አልፈዋል እና ይህን አስደንጋጭ ሁኔታ ከጠዋቱ 3 ሰዓት ሲኖዶሱ ስብሰባውን እያካሄደ ከአራቱ ማዕዘን እየተደወለ አቤቱታና ሪፖርት ሲቀርብ በኦሮሚያ ያሉ ሊቃነ ጳጳሳት ኮንሸስ ማይንድ ኖሯቸው በንጹህ ሕሊና ተረጋግተው ስብሰባውን መሰብሰብ አልቻሉ። መረጃዎቹም በየቦታው አድኑን ድረሱልን ጠፋን የሚል ነገር ስለነበረ ይሄን የማጣራት ስራ ሲሰራ ቆየ። አባሎቻችን የሚታወቁ ናቸው ተለይተው ጥቃቱ የተፈጸመባቸው። ከዚህ አኳያ ሲኖዶሱ ተረጋግቶ ስብሰባውን መሰብሰብ አልቻለም። የሚደርሰው ጥፋትና ሞት ተቃቂ ስለነበረ ይሄ ጉዳይ መክሮ የመንግስት አካላት ሲኖዶሱን እንዲያነጋግሩ ጥያቄ ቀርቦ ነው። እንግዲህ እንደተባለው አራቱም ከፍተኛ የሀገሪቱ መሪዎች ቀርበው ሲኖዶሱ ላይ ሰፊ ውይይት አድርገዋል። እኔም በቦታው የነሱን መገኘት አረጋግጫለሁ ነበርኩኝ።
በሲኖዶሱ ይሄ አቤቱታ ከቀረበ በመንግስት ባለስልጣናቱ በኩል የነበረው ምላሽ ምንድነው? አጠቃላይ የውይይቱ መንፈስ ምን ነበር?
የተፈጸመውና አማኞቿ ላይ በደረሰው ጥቃትና ዘግናኝ ጭፍጨፋና ሞት እንዲሁም የመኖር ዋስትና አሁን የሞቱት ሞተዋል፣ የተቀበሩት ተቀብረዋል፣ የቆሰሉት ቆስለዋል። አሁን አሳሳቢው ነገር በህይወት ያሉት የቀን ከቀን የህይወት ክትትላቸው ህይወት ዋስትና አጥቶ ውጭም ያሉ ሰዎች አሉ። ቤት አላመጡለው ዋስትና ነው በአካባቢው ላይ የጠፋው። አሁንም እየደረሰ ላይ መንግስት አካባቢውን ማስተዳደር ይችላል አይችልም? ይሄንን በግልጽ ንገሩን። አማኞቻችን ላይ በነጻነት አምልኳቸውን እንዳይፈጽሙ ጥቃት ደርሶባቸዋል። ቤተክርስቲያን መስፈሪያ ይላጥም መንግስት አለ ብላ ነው የቀን ከቀን አገልግሎት አምጥተው ያለው ነገር ምንድነው? ካቅማችሁ በላይ ነው ወይስ አይደለም የሚል ጥያቄ ቀርቦላቸዋል በሲኖዶሱ። እና ምን አይነት ከለላ ነው ለጠፋው ጥፋት በቀጣይ ላለው የህይወት ዋስትና ወንጀለኞችን በምን መልክ ነው ገርት ወዴት ነው የሚሄደው? ያቱን ግዜ የነበረው ግጭት ፖለቲካዊ ያለ መግባባት የሄር የቋ የተለያየ አይነት ነገር ጎራ ሀገር ለሁሉ ጅምና በዚህ ጉዳይ ላይ መንግስት ሀገር የመምራት ኃላፊነት አለበት። ዜጎች ያለቁ ነው። በእናንተ በኩል ያለው ነገር ምንድነው የሚል ነው ሲኖዶሱ ቀጥታ ያቀረበላቸው።
መንግስትን ወክለው የተገኙት ባለስልጣኖች ምን ምላሽ ሰጡ?
እርዱን፣ ሀገር የመገንባትም ሰላምም የማስጠበቅ የጋራ ስራ ነው። ቤተ እምነት አባቶችም እርዱን፣ ይሄ ነገር ተፈጥሯል። ሀገሪቱ አሁን ያለችበት የሽግግር ወቅትና የመገንባት ስራ የአንድ የመንግስት ብቻ አይደለም፣ የህዝብም፣ የሃይማኖት ተቋማት፣ የሃይማኖት አባቶችም ጭምር ነው። እና በጋራ ሆነ ይህንን ጥፋት የሚፈጽሙትን አካላት በጋራ ሆነን መስመር ማስያዝ እንችላለን። ችግሮች ተፈጠሩ ለተባሉበት አካባቢዎች ላይ ተጨማሪ የመከላከያ ኃይልና ተጨማሪ የሰራዊት ምን እንደሚመድቡ፣ ችግሩ ከዚህ በላይ ወጥቶ ገዝፎ እንዳይሄድ መንግስት አስፈላጊውን ቁጥር እንደሚያደርግ፣ በቀጣይ ላሉት ስራዎች ላይ ተግባብተንና ተነጋግረን እየተረዳዳን ነው። ለአንድ ኃላፊነት የሚተው አይደለም ሀገርን ማዳን፣ እናንተም እርዱን የሚል ነው በመንግስት
ተነገረው። ባለፈው ሳምንት በአገሪቱ ከተቆጥያ ጥቃቱን በተቃጠሉ አላይ ጉዳቱ በተቃውሞና ድጋፍ ምክንያት የተቀሰቀሰ፣ ለዚህም የተለያዩ አካላት የተለያየ ምክንያት ይሰጣሉ። ከሚሰጡ አስተያየቶች ደግሞ አብዛኛው ግጭት እንደሆነ የሚነገረው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምንድን ነው ጥቃቱ በክርስቲያኖች ላይ ያለው?
ክቡራትና ክቡራን አድማጮች፣ በስቱዲዮ መሳሪያዎቻችን ላይ ያጋጠመውን የቴክኒክ ችግር ለማስወገድ ቴክኒሻኖቹ እየተረባረቡ ናቸው። ያጋጠሙ ላሉት መስተጓጎሎች ለክቡራን አድማጮች ከተለያዩ አካባቢዎች የደረሱን ዘገባዎች አሉ። ከአማራ ክልል የአማራ መማክርት ምሁራን መማክርት ጉባኤ ያደረገው ውይይትና ጥሪ አለ። የኦሮሞ ፌዴራላዊ ኮንግረስም የሰጠው ማሳሰቢያ እንደዚሁ አለ። አሁን
እናስተዋውቅ መሰለኝ
ዝግጅት እንለፍ።
የሚቀጥለውን ዝግጅት አስተዋውቃለሁ አድማጮች። መንግስት ህግና ስርዓትን ማስፈን ቀዳሚ ተግባሩ እንደሆነ አውቆ የህግ በላይነትን በመላ ሀገሪቱ እንዲያሰፍን የአማራ ምሁራን መማክርት ጉባኤ ጠየቀ። ከሰሞኑ በኢትዮጵያ አንዳንድ አካባቢዎች በተከሰተ ግጭት የተሳተፉ ግለሰቦችና ተቋማት በህግ ተጠያቂ እንዲሆኑም ጥሪ አቅርቧል። አስቴር ምስጋናው ናት ከባህር ዳር ዘገባውን ያደረሰችን።
የአማራ ምሁራን መማክርት ጉባኤ በባህር ዳር ከተማ ለሁለት ቀናት ያህል ያካሄደውን ጉባኤ ሲያጠናቅቅ ባወጣው የጽሑፍ መግለጫና በመማክርት ፕሬዝዳንት በኩል የተሰጠው ማብራሪያ ከሰሞኑ በሀገሪቱ አንዳንድ ቦታዎች በተለይም በኦሮሚያ በአዲስ አበባ ዙሪያ እንዲሁም በድሬዳዋ አካባቢ ማንነትንና ሃይማኖትን መሰረት ባደረገው ጥቃት የብዙ ንጹሃን ዜጎች ህይወት ተቀጥፏል። የሀብትና ንብረት ውድመትም ተከስቷል። ይህ ተግባር ደግሞ በመልካም ሴቶቻቸው ተከባብሮ የኖሩ ኢትዮጵያውያንን የሚገልጽ ሳይሆን የጥቂት የጥፋት ኃይሎች ሴራ ነው በማለት ጉባኤው እንዳወገዘው የመማክርቱ ፕሬዝዳንት ዶክተር ገበያው ጥሩነህ ተናግረዋል። ዶክተር ገበያው አያይዘው በእንዲህ አይነት ክስተት የመንግስት ቀዳሚ ስራ ህግና ስርዓትን ማስፈን መሆኑን ጠቁመው በጥቃቱ ባንድም ሆነ በሌላ መልኩ የተሳተፉ ግለሰቦችም ሆነ ተቋማት በህግ ተጠያቂ እንዲሆኑ ጉባኤው በአጽንኦት እንደመከረ ገልጸዋል። ሀገሪቱ አሁን ባለው ሁኔታ ከቀጠለች ለትውልድ የሚተላለፍ ሀገር እንደማይኖር በመረዳት መላው የኢትዮጵያ ህዝብ ከዚህ አስከፊ ችግር ለመውጣት ራሱንና ቤተሰቡን መለወጥ እንዳለበት አስረድተዋል።
ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠነው እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጠው የሚለው በጣም ወሳኝ ስለሆነ እዚህ ላይ ትኩረት አድርገን መስራት አለብን የሚለው ያው ትልቁ የመማክርት ጉባኤው ትኩረት መሆኑን ልገልጽላችሁ ፈልጌ ነው። ምድራችን ውስጥ ያለውን ቀውስ ስታዩ ጥቂት ረባሾች በጣም ድምጻቸው ስለጮኸ ብዙ ስለሚመስሉን አብዛኛው ጨዋ ህዝብ ደግሞ ዝም ከመማለቱ የተነሳ ጥቂት ስለሚመስልን ብቻ ይሄ ዝም ያለው አብዛኛው ጨዋው ኢትዮጵያዊ ድምጹን ማሰማት አለበት ብለን እናምናለን። ያ ከሆነ የሚረብሹትና ጥቂት የሆኑት ድምጻቸውን ስላወጡ ብቻ ብዙ የሚመስሉት ትንሽ መሆናቸው ይታወቃል። ያን ጊዜ ጉልበታቸው ይደክማል። ግን ይሄ እነዚህን ረባሾችን ተከትሎ የሚወናበደው ወጣት ጨዋዎቹ አሁን ጥቂት የመሰሉት ካለመናገራቸው የተነሳ ግን ብዙ የሆኑት መናገር ቢጀምሩ ወጣቱ እነዚህን መስማት ይጀምራል። እና አሁን ሰሞኑንም የተካሄደው ነገር ከዚህ የተለየ አይደለም። ስለዚህ ትልቁ መፍትሄ ሁሉም ሰው ያገባኛል ብሎ መነሳት አለበት።
በመጨረሻም ጉባኤው በግጭቱ ምክንያት ህይወታቸው ላጡ ሀብትና ንብረታቸው ለወደመባቸው ዜጎች የተሰማውን ጥልቅ ሀዘን ገልጾ መጽናናትን ተመኝቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባው። ክቡራትና ክቡራን አድማጮች፣ ቀደም ሲል በአብይ ርዕስ ሲተላለፍ የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነትን ወክለው ማብራሪያ ሲሰጡን የነበሩት መጋቤ ሰላም ቀሲስ ሰሎሞን ቶልቻና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ በሰጡን ማብራሪያዎች ላይ ተጠናቅሮ የነበረው ዘገባ በቴክኒክ ችግር ምክንያት ሙሉ ሳይተላለፍ በመቅረቱ ይቅርታን ጠይቃለን። በነገው ምሽት ሙሉ ይቀርባል። የተከበራችሁ አድማጮች፣ ዝግጅቶቻችንን በፌስቡክ ላይቭ በቀጥታ ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ማዳመጥ ትችላላችሁ። ወደ ተከታዩ ዘገባ እንለፍ። ሰሞኑን በነበረው ሁከት በሕይወትና በንብረት ላይ የደረሰውን ጉዳትና መንስኤውን የሚያጣራ ነጻ አካል እንዲቋቋም የኦሮሞ ፌዴራላዊ ኮንግረስ አሳስቧል። መለስካቸው አማሃ ተጨማሪ አለው።
የኦሮሞ ፌዴራላዊ ኮንግረስ በኢንተርኔት ባሰራጨው የጽሑፍ መግለጫ በኦሮሚያ ክልል የተለያዩ ክፍሎች በመንግሥት የጸጥታ ኃይሎች በሕዝብ ላይ በደል እየተፈጸመ እንደሚገኝ ይዘረዝራል። ይህንና ሌሎችም በኦሮሚያ ክልል አሉ የሚባሉትን ችግሮች ለመፍታትና የኦሮሞን ሕዝብ ጥቅም ለማስጠበቅ የኦሮሞ ዴሞክራሲያዊ ፓርቲን ጨምሮ አምስት የኦሮሞ የፖለቲካ ድርጅቶች፣ ታዋቂ ሰዎችና አክቲቪስት ጃዋር መሐመድ የደረሱበትን ስምምነት በሚቃረን መንገድ በአክቲቪስቱ ላይ ተፈጸመ የተባለው ድርጊት በኦሮሞ ሕዝብና በኦሮሚያ ሕዝብ ላይ ከፍተኛ ስጋት እንዳሳደረ መግለጫው ይናገራል። መግለጫው በመጨረሻ ላይ ድርጅቱ ያለውን አቋም ሲያንጸባርቅም ሰሞኑን በኦሮሚያ ክልል በተፈጠረው ሁከት ጥፋቱ የመንግሥት እንደሆነ ያመለክታል። መግለጫውን መሠረት በማድረግ ቪኦኤ የኦፌኮን ምክትል ሊቀመንበር አቶ ሙላቱ ገመቹን ተጨማሪ ማብራሪያ እንዲሰጡ በስልክ ጠይቋቸዋል። አክቲቪስት ጃዋር መሐመድ በፌስቡክ ገጻቸው በለጠፉት የደረሱልኝ ጥሪ ተነሳስተው ለተቃውሞ በወጡ ወጣቶች የተፈጸመውን ጥፋት በመግለጫችሁ እንዴት አላወገዛችሁም የሚል ጥያቄ ነበረ ቪኦኤ ያነሳው።
እኛ በተነሳው ድረሱልኝ በሚል አይነት ሌሎቹ ደጋፊዎች ተነስቶ በነበረበት ጊዜ በዚህ ኤክሴሲቭ የሆነ ፓወር ነው የተወሰደው እና ይህ ህዝብ አለቀ። ወደ 67 ሰው እኮ ነው የሞተው አሁን የተመዘገበው። ስለዚህ ይህ ሞት ኤክሴሲቭ ፓወር ነው እንግዲህ ዱላ ምናምን ይዞ ነው የተነሳው ህዝብ እንዲበልና ለዚህ ተመጣጣኝ የሆነ መበተን ትችላለህ፣ በውሃ በሌሎች ነገር መበተን ትችላለህ እንጂ መግደል ተገቢ አይደለም። ይሄ ግድያው እንዲቆም ነው
ግድያውን የፈጸመው እኮ በአክቲቪስት ጀዋር መሐመድ ጥያቄ የተነሳሳው ሰው እንጂ የመንግስት ኃይል አይደለም። የመንግስትን ኃይል እንዴት ነው የምታወግዙት? በዚህ መግለጫ ነው ጥያቄ
ታዳጊውን ልኮ ማስገደል አለበት?
ተጠቃሚ የሚሉት ሰዎች ቅድም እንደጠየቁትም ተጠቅጥቃ ደረሰብን ተገደል የሚሉት እኮ ወይንም የሟች ሰዎች እስካሁን ድረስ የሰማ ነው የተጠቂዎች ናቸው ነው
እሱ ነው። ይሄ እንግዲህ ማጣራት ያለበት ይሄ መንግስት እንደዚህ አላደረኩም ካለ ተደርጓል ተው ወዲህ የሞተው ያልታጠቀ ህዝብ ነው ዱላ ይዞ ነው የወጣው ወይ በድንጋይ ራሱን ለመከራከር የወጣ ህዝብ ነው። እና ስለዚህ ይሄንን ኤክሴሲቭ ፓወር በመጠቀም የሞተውን እኔ አልገደልኩም ማለት አይቻልም። እነዚህ ይሄንን ማጣራት የሚችለው እኛ በምንለው ለጠፋው ህይወት ለደረሰው ጉዳት ይህ ማጣራት ያለበት ኢንዲፔንደንት የሆነ ቦዲ ነው ይህን አጣርቶ የሚያደርጉ። እኛ ደግሞ በፈለገም ነገር ይነሳ ሞት በሚነሳበት ጊዜ መንግስት ኤክሴሲቭ ፓወር በመጠቀም ሰላማዊ የሆነ ህዝብን በዚህ መካከል ሊገደልም ስለምችል እና ይሄ ለደረሰው ጉዳት መንግስት በምንም አይነት በፈለገው አይነት ታክቲክ ማረጋጋት ይቻላል። ከመግደል ከመመለስ ወጪ ወደዚህ ይህንን ማዳን ይቻላል ነው።
ሌሎች ደግሞ እንግዲህ አቶ ሙላቱ የሚሉት እንደውም መንግስት ምንም አይነት እርምጃ ፖሊስ ማለት ነው የጸጥታ ኃይሎች ማለት ነው በዚህ ረገድ መከላከያ ኃይል እስከሚደርስ ድረስ አንዳንድ ቦታዎች ላይ መንግስት ሰላማዊን ህዝብ ወይንም የሃይማኖት ተቋማትን ለመከላከል በቂ እርምጃ አልወሰደም የሚል ጥያቄ ነው እንደውም ያለው።
እንግዲህ አንድ ወገን የሆኑ ሚዲያዎች ስንሰማ እንደው ለጆሮ የሚቀፍ ንግግር ነው የሚያደርጉት በየጣቢያው የሚደሰቆረው አንዳንድ የሚናገሩት በየቦታው ህዝብን ወገን በወገን ላይ እንዲነሳሳ አንዳንድ ቅስቀሳ የሚያካሂዱ በየሚዲያው የሚያደርጉት ይሄን ነገር ያደረጉት ሰዎች መገደል አለባቸው መሞት አለባቸው ብሎ ውሳኔ የሚያደርጉና ነገሩን ሁሉ የሚያባብሱ ከመሃል ምን ጥቅም ለማግኘት እንደሚሞክር አላውቅም። ግን ለደረሰው ጉዳት በተቻለ መጠን ህጋዊ የሆነ የማጣራት ስራ ኢንዲፔንደንት የሆነ ቦዲ አጣርቶ ማቅረብና ህግ ፊት የማቅረብ ጉዳይ መቀጠል እንዳለበት ነው እኛ የሚገባል።
በጣም አመሰግናለሁ አቶ ሙላቱ ገመቹ ስለተብብሮ።
እኔ በጣም አመሰግናለሁ።
ባለፈው ሳምንት ፍጻሜ ኦሮሚያ ውስጥ የተካሄደውን ግጭትና የህይወት መጥፋት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሚኒስትር አቶ ለማ መገርሳ እና የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከአባ ገዳዎች የሃይማኖት አባቶችና የህብረተሰብ ተወካዮች ጋር ትላንት እሁድ መወያየታቸው ታውቋል። በሀገሪቱ እንዲሁም በኦሮሚያ ወቅታዊ ሁኔታ ላይ ትኩረት ያደረገ ውይይት ነው ተብሏል። ጻይ ዳምጠው ተጨማሪ አላት።
ትናንትና በአዲስ አበባ በተደረገው ውይይት ላይ ከሁሉም የኦሮሚያ ክልል የተውጣጡ አባገዳዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሴቶችና የወጣቶች ተወካዮች ተሳታፊ ሆነዋል። የስብሰባ ተሳታፊዎች በወቅታዊ የሀገሪቱ ጉዳዮችና የህዝቡን አንድነት በማስመልከት ያላቸውን ጥያቄዎችና ሐሳቦችን አንስተው ውይይት ተደርጎበታል። የሻሸመኔ ነዋሪዎች ወክለው ውይይቱ ላይ የተሳተፉት ሼክ አማል ለአሜሪካ ድምጽ እንደተናገሩት ህብረተሰቡ ያሰበውና ውይይቱ አልተገናኘም ብሏል።
እኛ አስተያየት ለማስጣት አይደለም የመጣ ነው፣ መልስ ለማስማት ነው። ግጭቱ ከምን ተነሳ፣ ከምን ተፈጠረ፣ እንዴት ነው ተነሳ የሚለውን ነገር ነው ይነግሩናል ብለን የመጣ ነው እኛ። እሱ ሳይነግሩን ወደ ጥያቄ ሲገቡ እኛን ምንም የሚጠይቁ ነገር የለም ከናንተ ጋር ነው ተነሳ ጉዳው ከፊንቲኔ ነው ተነሳ በጃዋር ላይ በተከሰተው ክስተት ነው የተነሳ እኔ የተነሳውን ጉዳይ እናንተ ንገሩን እንጂ እኛን ምን ትጠይቃላችሁ ብለን ነው የጠየቅነው የዚህ ጥያቄ ነው በአጠቃላይ ባጭሩ ማለት ነው ግዜ ሰጠንና አጣርተን እኛ እናግራቸዋለን ተባለ
የኦሮሚያ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ አሁን የደረሰበት ለመድረስ ብዙ ዋጋ መከፈላቸውን ገልጸው የተገኘውን ተስፋ መንከባከብ ይኖርብናል ሲሉ ለታዳሚዎች ተናግረዋል
ከዛ ጨለማ ውስጥ ወጥተን እንዴት እንደመጣን አብረን ነው ያየነው ይህንን መንገድ አጠናክረን በህር በሰዎችን አቅፈን የእምነት እኩልነትን አረጋግጠን ካለምንም ችግር የኦሮሞ ጥቅም እንዲከበር ለማድረግ ጠንክረን እንሰራለን
አቶ ሽመልስ አክሎ ከዚህ በኋላ በኦሮሚያ ክልል የህግ የበላይነት ማስከበር ወደ ጎን በመተው የምትረበሽ ኦሮሚያም ሆነ አገር አይኖርም ብሏል የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ በውይይቱ ላይ በሰላም በመወያየትና በመረዳዳት እዚህ ደርሰናል አሁንም መቀጠል ያለበት ይህው መንገድ ነው ብሏል
ከለሰሰ ሲንከኑ ጋር ያዳ ቀልቢታ ሆና ወልብረታ አበኔ ወልገርጋ
ትናንትናም እዛ ልንደርስ ቻልነው አብረን ስለቆምን ስለተጋገዝንና እየተወያየን ስለሆነ ብቻ ነው እንጂ ጦርነት አካሄደን አይደለም በሐሳብ በጉልበት ተጋግዘን ተደማምጠን ነው እዚህ የደረስነው አሁንም የሚበጀን ይሄው ነው አብረን ወደፊት መጓዝ የአንድ ወገን ጉዳይ ብቻ አይደለም የወጣቱ የምሁሩ ያመራሩ በአጠቃላይ የሁሉም ህዝብ ድርሻ ነው ብዬ ነው ማምነው
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው መበታተን ሀገሪቷን አያሻግርም ሲሉ ተናግሯል
አንድነት ነው የሚያዋጣን ተገዳድለን ተጎዳድተን ሊሆን አይችልም ሌላው ደግሞ የፌደራል ስርዓቱን ለማጥፋት ነው የሚባለው እውነተኛ የፌደራል ስርዓት ቀድሞም አልነበረም ይህን የኦሮሞም ህዝብ ያውቃል አንድ የስኳር መኪና አስቆመሃል ተብሎ አምቦ ላይ ወጣቱ በመንግስት ይገደል ነበር ይህ የፌደራል ስርዓት አይደለም የክልሉን መንግስት በፈቃዳችን መምረጥ አንችልም ነበር ሐሰት ነው የፌደራል የሚባል ስርዓት አልነበረም አሁን እነተኛ የፌደራል ስርዓት እንዲኖር ለማድረግ ግን እየሰራን ነው የፌደራል ስርዓቱን ወደ ኋላ ለመመለስ ነው የሚባለው ግን ፈጽሞ የሐሰት ነው
ሰሞኑን የተፈጠረውን ግጭት አስመልክቶ የአገር ሽማግሌዎች ከሁሉም በኩል ያለውን ማጣራት አለባቸውም ብሏል የተጀመረው ውይይት በዞንና በወረዳ ደረጃ እንደሚቀጥል ውይይቱን የተከታተለው የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ዘገባ ያመለክታል ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ
አመሰግናለሁ ፀሐይ ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን የጽንፈኛ እስላማዊው የሽብር ቡድን መሪ በሌለበት ዓለም የተሻለ ሰላማዊ ትሆናለች ብለዋል ፕሬዚደንት ዶናልድ ትራምፕ የአሜሪካው ፕሬዚደንት ይህንን የተናገሩት የዩናይትድ ስቴትስ ልዩ ኃይል ከትናንት በስቲያ ቅዳሜ ሰሜን ሶሪያ ውስጥ በወሰደው እርምጃ የአይሲስን መሪ አቡበከር አልባግዳዲን መገደል ለአሜሪካ ህዝብ በቴሌቪዥን ወጥተው በተናገሩ ማግስት ነው ማይክ ኦሶሊቫን ከሎስ አንጀለስ ያጠናቀረው ዘገባ አለ አሉላ ከበደ ያቀርበዋል
የዩናይትድ ስቴትስ ልዩ ወታደራዊ ኃይል ያካሄደውና ለአልባግዳዲ መገደል ምክንያት የሆነው ወታደራዊ ኦፕሬሽን ከፍ ያለ አድናቆት ተችሮታል ይሁን እንጂ አሸባሪ ቡድን ጨርሶ አልተደመሰሰምና አሁንም ብርቱ አደጋ ደቃኝ ነው ሲሉ አንዳንዶች ያሳስባሉ በሰሜን ምዕራብ ሶሪያዋ ኢድሊብ ውስጥ ከሚገኝ ቅጥር ግቢ የዩናይትድ ስቴትስ ልዩ ኃይል ቡድን አባላት በሰነዘሩት ጥቃት ከቀለበት ውስጥ የገባው አልባግዳዲ በአቅራቢያው ከሚገኝ አንድ የምድር ለምድር መተላለፊያ ውስጥ ከገባ በኋላ እንደ ስደርያ የታጠቀውን ፈንጂ በማፈንዳት ራሱንና ሶስት ልጆቹን ገድሏል። ፕሬዚዳንት ትራምፕ በትላንትና ዕለት ሲናገሩም የልዩ ኃይሉ አባላት ሌሎች 11 ልጆችን ከአደጋው አትርፈው አውጥተዋል ብለዋል። በሌላ በኩል ቁጥራቸው የበዛ የአልባግዳዲ ተዋጊዎች ሲገደሉና ሲማረኩ በዩናይት ስቴትስ ኃይሎች በኩል ግን የሞተ ያለመኖሩንም ይፋ አድርገዋል። ወታደራዊ ኦፕሬሽኑ በሚካሄድበትም ወቅት ፕሬዚዳንት ትራምፕና የአስተዳደራቸው ከፍተኛ ባለስልጣናት ከዋይት ሃውስ ሆነው በቀጥታ ሲከታተሉ ነበር።
A brutal killer, one who has caused so much hardship and death.
እጅግ የበረታ ስቃይ ያደረሰና ሕይወት ያጠፋ ክፉና ጨካኝ ነፍሰ ገዳይ በኃይል ተወግዷል። ዳግም ሌላ ንጹህ ነፍስ ላይ ጎዳ አንድ ሴት ወይንም አንድ ጻል ለመከራ ላይ ዳረግ ተሰናብቷል።
አልባግዳዲ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓመተ ምህረት በኢራቋ የሞሱል ከተማ በእስላማዊ መሪ የሚተዳደር እስላማዊ ግዛት ለመመስረት ካወጀ በኋላ በሴቶች ላይ የሚፈጸም አስገድዶ የመድፈር ጥቃትና የሰው አንገት ሲቀላ የሚያሳዩ የቪዲዮ ምስሎችን ማሰራጨት ጨምሮ ሰፊ የሽብር ስርዓት ዘርግቶ ቆይቷል። ይሁንና እንደ አውሮፓውያን የዘመን አቆጣጠር ከ2018 መጀመሪያ አንስቶ ቡድኑ ይቆጣጠረው የነበረውን መጠነ ሰፊ ይዞታውን አጥቷል። የዚያች ሁሉም ነገር የጀመረባት ሞሱል ከተማ አንድ ነዋሪ የአልባግዳድ መገደል ዜና እንዲህ ነበር የተቀበሉት።
والله فرحان انا وامه الاسلام فرحانه بي
God knows that I and all the Islamic community are happy.
እኔና መላው የሙስሊም ማህበረሰብ የቱን ያህል እንደተደሰትን ፈጣሪ ነው የሚያውቀው። የርሱ ሞት መስዋዕት ለሆኑ ኢራቃውያን በሙሉ ደም መላሽ ነው። ያባቴን አጎት አንገቱን ቀልተው ነው የገደሉት። አንድ ወንድሜ እነርሱ ባስወነጨፉት አዳፍኔ ጥይት ነው የተገደለው።
ፕሬዚዳንት ትራምፕ የአልባግዳዲን መገደል ይፋ ባደረጉበት ወቅት ለዩናይትድ ስቴትስ ጦር ሠራዊትና ለሌሎች ምስጋና አቅርበዋል። ሩሲያን፣ ቱርክን፣ ሶሪያንና ኢራቅን የሶሪያ ኩርዶችንም ለሰጡን ልዩ ድጋፍ ላመሰግን ወዳለሁ። ይህ በርግጥ እጅግ በጣም አደገኛ የሆነ ተልእኮ ነበር ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ፕሬዚዳንት ትራምፕን እንኳን ደስ ያለው ብለዋቸዋል።
This is an important milestone, but it's part of a longer battle.
ይህ እጅግ ወሳኝ ምርታ ነው። በአንጻሩም በድል መወጣት ያለብን ረጅም ፍልሚያ።
በተመሳሳይ ልዩ ድል መሆኑን የተናገሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ከአልባግዳዲ ቡድን ጋር የተያዘው ውጊያ ግን ይቀጥላል ነው ያሉት። በሌላ ተዛማች ርዕስ ፕሬዚዳንት ትራምፕ በሰሜናዊ ሶሪያ የሚገኘውን አብዛኛውን ጦራቸውን ባለፈው ወር እንዲወጣ ማዘዛቸውም ይታወሳል።
አመሰግናለሁ አሉላ እንዲሁም ማይክ ኦሱሊቫንን። ወደ ተከታዩ የመጽሔት ርዕስ እናልፋለን። አስመራ ይወስደናል። የተባበሩት መንግስታት ድርጅት ረዳቷና ጸሐፊ አሚና መሐመድ በኤርትራ የሴቶች የወሳኝነት አቅም ማጠናከር እንዲሁም በአህጉራዊ ቅንጅትና ትብብር ላይ ከሀገሪቱ ባለስልጣናት ጋር ዛሬ ተመካክረዋል። አስመራ የሚገኘው የመንግስታቱ ድርጅት ከፍተኛ ቡድን ከፕሬዚደንት ኢሳያስ አፈወርቂ ጋርም ተገናኝቶ መወያየቱን አስመራ ያለው ሪፖርተራችን ብርሃነ ብርሀ ዘግቧል። ተጨማሪ አለው።
ፕሬዚደንት ኢሳያስ አፈወርቂ ጥቅምት 15 2012 በተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ ሚስ አሚና መሐመድ የተመራውና የአፍሪካ ህብረት ኃላፊዎችና የአፍሪካ ኢኮኖሚ ኮሚሽንን ያካተተ ከፍተኛ የልዑካን ቡድን በአዳሃሎ በሚገኘው ጽፈት ቤታቸው ተቀብለው እንዳነጋገሩ የኤርትራ ማስተዋወቂያ ሚኒስቴር የመረጃ መረብ ሻባይት በድረገጹ ባሰራጨው ዜና ገልጸዋል። ፕሬዚደንት ኢሳያስ አፈወርቂ የልዑካን ቡድኑ የኤርትራ ጉብኝት በኤርትራና በተመድ መካከል ያለው ግንኙነትና ትብብር እያደገ እንደመጣ የሚያሳይ እንደሆነ ጠቅሰው የኤርትራን የነጻነት ትግልና የአገር ግንባታን ተሞክሮ በተመለከተ ለልዑካን ቡድኑ ሰፊ ማብራሪያ እንደሰጡ ሻባይት ገልጸዋል። ከዚህም በተጨማሪ በግንኙነቱ ወቅት ኤርትራ በልማት በኩል እያሰላሰለች ያለችው ስራ እንዲሁም የዘላቂ የልማት ጎልን ለማረጋጋት እየተሰሩ ያሉ ስራዎችን፣ የሴቶች ሚናና አስተዋጽኦ እንዲሁም አፍሪካ ከዓለማዊ ተሳታፊነት ተገላ የተፈጥሮ ሀብት ተጠቃሚ መሆን ባልቻለችበት ወቅት ይህን ሁኔታ ለመለወጥ መወሰድ ስላለባቸው ጉዳዮች በጥልቀት እንደተወያዩ ሻባይት ገልጿል። ሚስ አሚና መሐመድ ከፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብ፣ ከኤርትራ የፍትህ ሚኒስተር ወይዘሮ ፎዚያ ሐሽም፣ ከኤርትራ ሀገራዊ ልማት ሚኒስተር ዶክተር ገርግሽ ተክለ ሚካኤል፣ ከኤርትራ የማስተዋወቂያ ሚኒስተር አቶ የማነ ገብረ መስቀል፣ ከኤርትራ የሰራተኞች ጉዳዮችና ማህበራዊ ደህንነት ሚኒስተር ወይዘሮ ልዑል ገብረአብ እና ከኤርትራ የሴቶች ማህበር ሊቀመንበር ወይዘሮ ተሃ ተስፋ ሚካኤል ጋር በልማታዊ መደቦች፣ የሴቶች አቅምን በሚያጠነክሩ ጉዳዮች፣ በአህጉራዊ ውህደትና የትብብር ዝምድናን በተመለከተ ውይይት እንዳካሄዱ ከሻባይት የተገኘው መረጃ ጠቁሟል። የተመድ ምክትል ዋና ጸሐፊ ሚስ አሚና መሐመድ በተለያዩ የሙያ ዘርፍ ተሰማርተው ጥሩ ውጤት ካስመዘገቡ ወጣት ሴቶች ጋር ተገናኝተው በሴቶች ተሳትፎ የአቅም ግንባታና የአገር ልማትን በተመለከተ ሐሳብ እንደተለዋወጡም ታውቋል። የተመድ ከፍተኛ የልዑካን ቡድን ጥቅምት 15/2012 በኤርትራ የጤና ሚኒስተር ወይዘሮ አሚና ኑር ሁሴን ታጅቦ ኤርትራና ኢትዮጵያን የሚያገናኘው የነፋሲስ ደቀመሐረ ሰርሃ የአስፋልት የመንገድ ግንባታና ሌሎች የልማት ቦታዎችን እንደጎበኙና በሚመለከታቸው አካላት ማብራሪያ እንደተሰጣቸው ሻባይት ገልጿል። የተባበሩት መንግስታት ከፍተኛ የልዑካን ቡድን አህጉራዊ ውህደትና የሴቶች የኢኮኖሚ አቅም ማጠናከር በሚል መሪ ቃል በሶማሌ በኢትዮጵያና ጅቡቲ ተመሳሳይ የሥራ ጉብኝት ማድረጉን ሻባይት ገልጧል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። አድማጮች፣ አሁን ሰዓታችን ለአራት ሰዓት 20 ጉዳይ ይላል ከምሽቱ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ከሚቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ስርጭት እንድታዳምጡ እንጋብዛለን። በአሃዱ ራዲዮ 94.3 ላይም እንገኛለን። ተከታተሉን።
በተለያዩ የኦሮሚያ ከተሞች ባለፈው ሳምንት በተፈጠረው ሁከት የተጎዱና የተናቀሉ ሰዎችን ለማገዝ ለሰብአዊነት በሚል ስያሜ የተደራጁ ወጣቶች በምስራቅ አርጌና በተለያዩ ከተሞች የተፈናቀሉ ሰዎችን ለመርዳት በሀገር ፍቅር ቲያትር የአይነት ድጋፍ ማሰባሰቢያ ዛሬ ጀምረዋል። በሌላ በኩል ደግሞ ብሔራዊ የአደጋ ስጋት አመራር ኮሚሽንም የድጋፍ ጥያቄ በደረሱት ቦታዎች ላይ አስቸኳይ ድጋፍ እያደረገ መሆኑን የኮሚሽኑ የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ተናግረዋል። ኤደን ግርማ ተጨማሪ አላት።
ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና በጥብጥ ተከትሎ ተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፈቃደኛ ወጣቶች ጥምረት ለሰብአዊነት በሚል መሪ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል።
መንደግስና ካፍል የሚባል እንቅስቃሴ በማህበራዊ ሚዲያ ላይ ቅስቃሴው የተጀመረበት ምክንያት ባለፈው ሳምንት የተፈጠረው አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ምስራቅ ሐረርጌ አካባቢ ጎረጎቹ ወረዳ የሚባል ወለካራኒሊ፣ ባሌ ባሌ ሮቢ አካባቢ፣ ምዕራብ አረፊ፣ ዶዶላ፣ ከፈል እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተጠልለው የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው አሁን ድጋፍ ለማድረግ እየተንቀሳቀስን ያለን። የቤተክርስቲያናቱ ተጠልለው የሚገኙ ህጻናት ረት በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ሰው ዛሬ ነው የጀመርነው። ከዛ ውጭ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰን እርዳታ ክስበን ወደዛ ለመላክ እቅድ ያዝ። በጣም ጥሩ ምላሽ ነው አሁን ክስበ ያለው። እኛ ያው ማህበራዊ ሚዲያውን ነው በዋነኝነት እየተጠቀምን እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህፃናት አልሚ ምግቦችን፣ ውሃ፣ ጨው ምናምን የመሳሰሉት ምግብ፣ ፓስታ፣ ሩዝ፣ እነዚህ አይነት ምግቦችን ነው አሁን በብዛት ሰው እያመጣልን ያሉ። ዱቄቶች፣ የበቆሎ ዱቄት፣ ስንዴ ዱቄቶች ሰዎች እያመጡልን ነው። የህፃናት ዳይፐሮችም አሉ። በጣም ብዙ ነው ማለት ምላሹ የሚገርም ነው፣ የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችም እየመጡ እያስረከቡ
በጎ ፈቃደኞቹ ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል።
25 ያክል ወጣቶች ነው ያለነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልና በተለይ ሎጂስቲክ ላይ እዛ ለማድረስ በሴኪሪቲም በምንም ችግር ስለሚኖር በሚል እነሱ ትብብር ያድርግልናል።
የብሔራዊ አደጋ ስጋት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ።
ኦልሞስት ወደ 1100 ሰው በሰበታ፣ ምዕራብ አርሲ ደግሞ ዶዶላ ባሌ ወደ 3326 ሰው ነው ምንኛ ድጋፍ እያደረግን ነው። አሁን አህዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ፣ ቤተ ክርስቲያን ነው የሚገኙት። በተለየ ዶዶላዎቹ ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ 1100 እኛ ተልኮልናል። አሁን ይሄ በቀጥታ የተጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን ዓለም አቀፍ ደረጃውን ጠብቀን እኛ የሚያስፈልገው እህል፣ ዘይት፣ ጥራጥሬ
ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን አቀርባለን። በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ ልገልጽልሽ ፈልጋለሁ።
በምስራቅ ሀረርጌ በጎሮጉትና በከራሚል አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋል ከመቻሉ ጋር እንደሚያያዝ ገልጸዋል።
ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጪ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁሶች ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላክ ተደርጓል። አሁን ቅድም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉ እንዲላክ ተደርጓል።
እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይስ እነዚህን የህብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው?
ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው። በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀየው ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከ800 ሺ እና ከ900 ሺ እንዲሁም ከ1 ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቀያቸው እንዲመለሱ ነው የሚደረገው። ግን በቀያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚያው አካባቢ መልሶ ማቋቋሙን ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያ ስጋትና ፍርሃት የህግ የበላይነትን በማስጠበቅ እንዲሁም የህዝብ ለህዝብ ግንኙነቱ ነው ህብረተሰቡ አብሮ ይኖራል። ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው የምለው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ወደ ቀጣዩ ርዕስ እንሄዳለን አድማጮች። በአማራ ክልል 3 ምስራቃዊ ዞኖች ውስጥ የአንበጣ ወረራ መከሰቱን የኮምቦልቻ የእጽዋት ክሊኒክ አስታውቋል። ወረርሽኙ በደቡብና ሰሜን ወሎ ዞኖች እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች መሆኑ ተገልጿል። አርሶ አደሩ የአንበጣውን እንቅስቃሴ በመከታተል አስፈላጊውን መከላከል እንዲያደርግና ለዘርፉ ባለሙያዎች መረጃ እንዲሰጥ ተጠይቋል። መስፍን አራጌ ከደሴ ዘገባውን አድርሶናል።
የምስራቃዊ አማራን የጸረ ሰብል ተባይ ጉዳይ የሚከታተለው የኮምቦልቻ እጽዋት ክሊኒክ ዳይሬክተር አቶ መሐመድ ይመር ከአንበጣው ባህሪ ከአየር ንብረቱ ገጽታና ከምርት ወቅትነቱ ጋር በማነጻጸር የአንበጣው መከሰት ሊያስከትል የሚችለውን አደጋ ዘርዝረዋል።
አንበጣው በአሁኑ ደረጃ ከገባ ያው ከፍተኛ ጉዳት ማድረስ ይችላል። በአሁኑ ሰዓት ሰብሉ ማሳ ላይ ነው ያለው፣ የደረሰ ሰብልም አለ። አንበጣ ከፍተኛ ጉዳት ነው የሚያደርሰው። በተለይ አሁን ዛፍ ሳይቀር ስለሚበላ አፋር ላይ አሁን ፀሐው እየበረታ ስለሆነ አረንጓዴ ነገሮች ከደረቁ ግዴታ ያው ወደኛ ክልል በስፋት መግባቱ አይቀርም። ስለዚህ ከፍተኛ ጉዳት ሊያደርስ ስለሚችል አርሶ አደሩ ያው በንቃት መከታተል አለበት። ይህ አንበጣ ያው በሰዓት ከ16 እስከ 19 ኪሎ ሜትር መብረር ይችላል። በቀን እስከ 150 ኪሎ ሜትር መብረር ይችላል። ስለዚህ ከአፋር ክልል ላይ ተነስቶ ምስራቅ አማራ ላይ ሊያርፍ ስለሚችል ቀጥታ አርሶ አደሩ አንበጣውን በሚያይበት ሰዓት ሳይደናገር በአየር ላይ እንዲያለ በተለይ ሰብል ላይ እንዲያርፍ የተለያዩ ባህላዊ መንገዶች ሮችን ዲራስ በጮፍ ነጫጭ ነገሮች ሰብል ማሳ ላይ በመዘርጋት እንዲሁም ሌሎች የመከላከያ ዘዴዎችን እንትም በማለት ማባረር እንዳለበት ወዳውን እንዲያየውም ቀበሌ ያሉ ለግብርና ባለሙያዎች መልእክት ማስተላለፍ አለባቸው። የአንድ አንበጣ መንጋ ደግሞ ቢያንስ ከ40 ሚሊዮን እስከ 80 ሚሊዮን ፖፑሌሽን ይዛል ተብሎ ነው የሚታሰበው። ስለዚህ የዚህ ትንሿ የአንበጣ መንጋ 35,000 ህዝብ በአንድ ቀን የሚመገበውን ያህል መብላት ይችላል። ይህ ጉዳት ደግሞ የከፋ ሊሆን ስለሚችል አርሶ አደሩ ይህንን አይቶ አሁን ነፍቶ መጠበቅ አለበት።
እስካሁን ባለው መረጃ ይላሉ ዳይሬክተሩ፣ በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች ያንበጣ መንጋው የተከሰተ ሲሆን በምርት ላይ ጉዳት አላስከተለም። በአርሶ አደሩ ላይ ግን አለመረጋጋትን ፈጥሯል። ያንበጣ መንጋውን ለመከላከል ጥረት እየተደረገ መሆኑ ታውቋል።
አጠቃላይ ምስራቅ አማራ ውስጥ 6665 ሄክታር ላይ ተከስቶ ወረባቦ ላይ 843 ሄክታር፣ ሀብሩ ላይ ወደ 730 ሄክታር፣ አርጡማ ፉርሲ ወደ 1000 ሄክታር፣ ደዌ አርዋ ወደ 2000 ሄክታር፣ ባቲ ላይ ከ2500 ሄክታር በላይ ተከስቶ ታይቶ ነበር። አሁን መስከረም 26 ጀምሮ ማለት በዚህም ወደ 1336 ሄክታር ላይ ኮንትሮል አድርገናል። በኬሚካል ወደ 304 መርጫ መሳሪያ ተጠቅመናል። 330 ኬሚካል ሊትር ተጠቅመናል። እሱንም ወደ 5140 ባለሙያና አርሶ አደሮች በማሳተፍ ያው እየተከላከል እንገኛለን።
ዳይሬክተሩ በአንበጣ መንጋ ጉዳት አለመድረሱን ቢያስረዱም በደቡብ ወሎ ዞን ከአርጎባ ልዩ ወረዳ የደረሰን መረጃ በ15 ሄክታር መሬት ላይ የተዘራ ማሽላ በአንበጣ መንጋው ጉዳት ደርሶበታል። በወረዳው ግብርና ጽህፈት ቤት የልማት ቡድን መሪ አቶ ሀሰን አህመድን በስልክ አናግሬያቸዋለሁ።
አሁን ያለበት ደረጃ 5ኛ ደረጃ ላይ ነው። ከፍተኛ የሆነ የሰብል ጥቃት የሚያደርስበት ነው። አሁንም ያለውን ነገር ባሉት የተለያዩ ሞተሮች ያሉ እና በሰው ኃይል ያው የጭፍጨፋ ስራ እየሰራ ነው። ማሽላ እስካሁን ድረስ ወደ 15 ሄክታር አካባቢ መሆን ነው ያለው።
ሙሉ በሙሉ ነው ያወደመው?
አዎ፣ በቃ ማሽላው ላይ እንዳለ ያረፈበት እርጥቦን ካገኘው በሙሉ ነው ያወደመው።
ከሰኔ 15 2011 ዓ.ም ጀምሮ በወረዳው በሚገኙ 9 ቀበሌዎች ላይ ቢከሰትም በባህላዊ የመከላከል ዘዴ በመጠቀም ከአካባቢው እንዲርቅ ተደርጎ ነበር። ሆኖም አንበጣው እንቁላሉን ጥሎ ዳግም ከወራት በኋላ ተከስቷል። የመከላከል እንቅስቃሴው ተጠናክሮ ቢቀጥልም በሰው ኃይል ለመድረስ ምቹ ባልሆነባቸው አንዳንድ አካባቢዎች ስለሰፈረና ተጨማሪ የሚያንበጣ መንጋ በአቅራቢያው ከሚገኘው አፋር አካባቢ እየመጣ ስለሆነ የኬሚካል ርጭት በአውሮፕላን እንዲካሄድላቸው ጠይቀዋል። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴው ሰላቶ ቅድመ መከላከል ስራ በመሰራቱ በስፋት ሊከሰት የሚችለውን ያንበጣ መንጋ መቀነስ ተችሏል ይላሉ።
አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች፣ የአንበጣውን ወረርሽኝ በሰሜን ኢትዮጵያ ያለውን እየተከታተልን ማቅረባችንን እንቀጥላለን። ወደ ስፖርት ዝግጅት እናልፋለን። ግርማቸው ከበደ ነው አዘጋጅና አቅራቢው።
ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት ሰንበሬ ተፈሪ የኢትዮጵያን ብሔራዊ የግማሽ ማራቶን ሪከርድ መስበሯ፣ የኢትዮጵያ ፕሪሚየር ሊግ አለመረጋጋት በብሔራዊ ቡድኑ ላይ ተጽዕኖ እንደፈጠረ የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ መናገራቸው፣ ብርሃኑ ግዛው የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ ሆኖ መሾሙ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ለሴቶች ብሔራዊ ቡድን አዲስ አሰልጣኝ ሾሟል። ከአሰልጣኝ ሰላም ዘራይ ጋር የተለያየው ፌዴሬሽኑ ብርሃኑ ግዛውን የሉሲዎቹ አሰልጣኝ አድርጎ እንደመረጠ የፌዴሬሽኑ የሕዝብ ግንኙነት ኃላፊ ባህሩ ጥላሁን ለቪኦኤ ተማሉ። አሰልጣኝ ብርሃኑ ከኢትዮጵያ ንግድ ባንክ የሴቶች ቡድን ጋር ስኬታማ ጊዜ ያሳለፉ ሲሆን በ2008 ዓ.ም ሉሲዎቹን አሰልጥነዋል። ሉሲዎቹ በህዳር ወር በታንዛኒያ በሚካሄደው የምስራቅና መካከለኛው አፍሪካ ሻምፒዮና ላይ የሚሳተፉ ሲሆን የአሰልጣኝ ብርሃኑ ፈተናም ከዚያው ይጀምራል። የኢትዮጵያ ፕሪሚየር ሊግ በስነ ስርዓት አለመካሄዱ የብሔራዊ ቡድን ግንባታ ላይ ተጽዕኖ ያሳደረ እንደሆነ አሰልጣኝ አብርሃም መብራቱ ተናግረዋል። አሰልጣኝ አብርሃም በሐምሌ 2010 ዓ.ም የዋሊያዎቹ አሰልጣኝ ሆነው ከተሾሙ በኋላ ካደረጓቸው 16 ጨዋታዎች የደርሶ መልስ ድልን ሳይጨምር በቀጥታ ያሸነፉት 3 ጨዋታዎችን ብቻ ነው። አሰልጣኙ ዛሬ በሰጡት ጋዜጣዊ መግለጫ የፕሪሚየር ሊጉ አለመረጋጋት በቡድን ግንባታው ላይ ተጽዕኖ እየፈጠረ እንደሆነ ተናግረዋል።
ደጋግሜ ተናግሬያለሁ። ጠንካራ ሊግ በሌለበት የተረጋጋ ሊግ በሌለበት የተረጋጋ ብሔራዊ ቡድን ለመገንባት ፈታኝ ነው። ነገር ግን በተቻለ መጠን እኛ ያደረግነው ምንድን ነው? ከተለያዩ ዩኒቨርሲቲዎች የመጡ የስነ ልቦና ባለሙያዎች ይህንን ክፍተት እንዲደፍኑልን ማድረግ ነው። ለዚህም ነው ከሀገር ውጭ ባደረግናቸው ጨዋታዎች የተሻለ የስነ ልቦና ዝግጅት ያደረግነው እንጂ ባልተረጋጋ ሊግ ውስጥ ወይም ጠንካራ ባልሆነ ሊግ ውስጥ ጠንካራ ብሔራዊ ቡድን መፍጠር እና የተረጋጋ ብሔራዊ ቡድን መፍጠር እጅግ በጣም አስቸጋሪ ነው ብዬ ነው የማምነው።
የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ምክንያቶች የሚፈጠረውን የሊግ መቆራረጥና ለመረጋጋት ለማስቀረት ሊጉን የሚያስተዳድር አቢ ኮሚቴ በክለቦች ማስመረጡ ይታወሳል። የኢትዮጵያን ወንዶች ፕሪሚየር ሊግ እንዲያስተዳድር በክለቦች የተመረጠው አብይ ኮሚቴ የስታዲየሞቻቸውን ደረጃ የማይሻሽሉ በሊጉ የሚወዳደሩ ክለቦችን ከፕሪሚየር ሊጉ እንደሚሰርዝ አስታውቋል። በመስከረም 2012 የተመረጠው አብይ ኮሚቴ የጥራት መስፈርትን አውጥቶ 8 ስታዲየሞችን ገምግሟል። ያቢ ኮሚቴውን የስካውን ስራ አስመልክቶ ጋዜጣዊ መግለጫ የሰጡት ያቢ ኮሚቴው ሰብሳቢ መቶ አለቃ ፈቃደ ማሞ ስለ ጉዳዩ ማብራሪያ ሰጥተዋል።
አንደኛ ሜዳው የፕሪሚየር ሊግ ቡድኖችን ማጫወት ይችላሉ ወይ? ሁለተኛው ደጋፊዎች እና ተጫዋቾችን የሚለይ ሜዳውን የሚለይ አጥር በአግባቡ ተሰርቶለታል ወይ? ሶስተኛው በስታዲየሙ በተመልካቹ እና በተመልካቹ አካባቢ ረብሻ ሊያስነሱ ሁከት ሊያስነሱ የሚያበረታቱ ነገሮች አሉ ወይ? ለምሳሌ አንዳንድ ሜዳዎች ተጫዋቹ እንትን ተመልካቹ ቆሞ ነው የሚያው። ቆሞ ማየቱ ብቻ ሳይሆን አካባቢ በሙሉ ኮረት ድንጋይ እንደልብ ይገኛል። ስለሆነም እንደዚህ አይነት ሁኔታ አለ ወይ? መልበሻ ቤት ለተጫዋቾች አለ ወይ? ለዳኞች ልብስ መለወጫ መልበሻ ቤት አለ ወይ? ለነኚህ ለሁሉም አካላት ደግሞ የንጽህና ቦታ አለ ወይ? በነኚህ መረጃዎች መሰረት ሜዳዎች ታይተዋል። በዚህ መሰረት ሜዳዎቹ በሶስት ነው ከታዩ በኋላ ሶስት እንትን ላይ ወድቀዋል። አንደኛ ድሬዳዋ፣ ሰበታ፣ ወልቂጤ የሚባሉት ዛሬ ባሉበት ሁኔታ የፕሪሚየር ሊግ ጨዋታዎች ሊካሄዱባቸው አይችሉም ነው። ቀጥሎ ሊሻሻሉ ይገባል ተብሎ ማስጠንቀቂያ የተሰጣቸው እና ውድድሩ እስኪጀመር ድረስ ይሄን አሟሉ ተብለው በደብዳቤ ማስጠንቀቂያ የተሰጣቸው ደግሞ ማለት ናቸው ሀዲያ ሆሳዕና፣ ሶዶ፣ ሐዋሳና አዳማ፣ ጅማ።
ዳቢ ኮሚቴው ከሆነ ስታዲየማቸውን የማይቀይሩ ወይም የማያሻሽሉ ክለቦችም ከውድድሩ ይሰረዛሉ። የኢትዮጵያ ፕሪሚየር ሊግ ህዳር አጋማሽ ይጀምራል ተብሎ ይጠበቃል። ሰንበሪ ተፈሪ የኢትዮጵያን ብሔራዊ የግማሽ ማራቶን ሬከርድ አሻሽላለች። በአመታዊው የቫሌንሲያ ግማሽ ማራቶን ውድድር በሴቶች ለማሸነፍ ቅድሚያ የተሰጣትና ሬከርድ ሰብራለች ተብላ የተጠበቀችው የዓለም 1500 ሜትር እና 10000 ሜትር ሻምፒዮኗ ሲፋን ሐሰን ነበረች። ሆኖም አሸናፊ የሆነችው ሰንበሬ ተፈሪ ናት። ሰንበሬ የመጀመሪያውን 10 ኪሎ ሜትር በ30 ደቂቃ 43 ሰከንድ የሮጠች ሲሆን የዓለም ሬከርድን ለመስበር በሚያስችል ፍጥነት ላይም ነበረች። 21 ኪሎ ሜትሩን በአሸናፊነት በ1 ሰዓት 5 ደቂቃ 32 ሰከንድ ስትጨርስ የዓለም ሬከርድን ባታሻሽልም በራሷ ተይዞ የነበረውን የኢትዮጵያን ብሔራዊ ሬከርድ በ13 ሰከንዶች አሻሽላለች። ከሰንበሬ 21 ሰከንዶች ዘግይታ የገባችው ሆላንዳዊቷ ሲፋን ሐሰን ሁለተኛ ስትወጣ፣ ኬንያዊቷ ጆአን ቼሊሞ ሶስተኛ ሆናለች። ሰንበሬ ውድድሩን ካሸነፈች በኋላ በሰጠችው አስተያየት ባሳየሁት ብቃት ረክቻለሁ። ውድድሩን ከማሸነፌ ባለፈ የግሌን ምርጥ ሰዓት በማሻሻሌ ከዚህ በተጨማሪ የምጠይቀው የለም ብላለች። በወንዶቹ ውድድር በግማሽ ማራቶን የመጀመሪያ ውድድሩን ያደረገው ዮሚፍ ቀጀልቻ አሸንፏል። በዓለም ሻምፒዮናው የ10000 ሜትር የብር ሜዳሊያ ባለቤቱ ዮሚፍ ውድድሩን በ59 ደቂቃ 05 ሰከንድ ሲጨርስ ኬንያዊው በርናንድ ኒጌኖ ሁለተኛ፣ ጀማሊ መር ደግሞ ሶስተኛ ወጥቷል። በፍራንክፈርት ማራቶን በወንዶች ኢትዮጵያውያኑ ፍቅሬ ቶሎሳና ዳዊት ወልዴ አንደኛና ሁለተኛ ሲወጡ ለባህሬን የሚሮጠው ትውልደ ኢትዮጵያዊው አወቀ ይመር ሶስተኛ ሆኖ ጨርሷል። ኬንያዊቷ ቫለሪ አይቤ ባሸነፈችበት የሴቶች ውድድር ደግሞ ኢትዮጵያውያኑ መገርቱ ከበደና መስከረም አሰፋ ሁለተኛና ሶስተኛ ወጥቷል። ዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
እናመሰግናለን ግርማቸው። አሁን የማጠቃለያ ዜና እናሰማችሁ።
Human Rights Watch እና Amnesty International የተባሉ የሰብአዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዝዳንት ጆን ማጋፉሊ ይፈጽማሉ ስላሉት እጅግ ጨቋኝ የአስተዳደር ሁኔታ የየግላቸውን ዘገባዎች አውጥተዋል። ሁለቱ የሰብአዊ መብት ተሟጋች ድርጅቶች ባለፈው አመት ስለ መብት ጥሰቱ ጥናት ያደረጉ ቢሆንም በተናጠል ዛሬ መግለጫ ሰጥተዋል።
ማከላዊ ሶማሊያዊቱ በለቱ ወይኔ ከተማ አቅራቢያ ከደረሰ የጎርፍ አደጋ ሰዎችን ለማዳን በነበረ ጀልባ ውስጥ ከነበሩ 22 ሰዎች 8ቱ ሳይሞቱ እንዳልቀረ ተዘገበ። በአካባቢው ከበረታው የጎርፍ አደጋ ሰውን ለማውጣት ተሰማርታ የነበረችው ጀልባ በውሃ በመወሰዳ ነው ጉዳቱ ያጋጠመው። እዚያው የሚገኙት የአፍሪካ ህብረት ጥምር ኃይል አባላት በሄሊኮፕተር እያሰሱ ከጎርፉ የተረፉ ሰዎችን ለማዳን እየሞከሩ ናቸው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ያስተናገድናችሁ ሶሎሞን አባተና
ትዝታ በላቸውን ስላዳመጣችሁን እናመሰግናለን።
ትግርኛ ዝግጅት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።